ኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ወይም ጥቃቶች በቀጥታ ዘውግ ተኮር ወይም በብሔር ላይ የተንጣጠሩ ናቸው የሚሉ አስተያየቶች በብዛት ሲሰራጩ ይሰማል። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት፣ የተጎዳውና የወደመው ንብረት በአካባቢዎች ላይ የሚኖሩ የተለያዩ ማህበረሰብ አባላትን ያጠቃ ሆኖ ይገኛል ሲል ይንደረድራል። ባለፈው እሁድ በወልዲያ ከተማ በመቀሌ ከተማና ወልዲያ ከተማና ደጋፊዎች መካከል የተፈጠረውን መነሻ በማድረግ ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶች በዚህ ጉዳይ ላይ በማህበራዊ መገናኛ ብዙሀን በተደጋጋሚ በመጽሐፍ የሚታወቀው የአምቦ ዩኒቨርሲቲ መምህር ስዩም ተሾመና የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው። ዝግጅቱ
ከቅርብ ጊዜ ወዲህ በተለይ በእርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ በኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎችን ተከትሎ ወደ ብሔር ጥቃት የመሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል አላስፈላጊ ዘለፋና አላስፈላጊ ስድብን ተከትለው የሚመጡ የእርስ በርስ ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን እንደዚህ የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም በባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው ግጭቶችና አሁን የቀርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለንና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድናት? እስቲ ከአረናው ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ልጀምር።
እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ ዓመታት ወዲህ ያሉ በኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ለይቶ ማጥቃት እየተለመደ የሆነ ነው። ከዛ አልፎም እግር ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገር ስሜታዊነት ያመዘገበበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱም የወልዲያና የመቀለ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያት ምንድን ነው? ኳሱ ከተካሄድ በፊት ነው ጥቃቶችን የደረሱ። ገና ከእሁድ ሶስት ከሀያ ደቂቃ አካባቢ ነው የጀመረው ጥቃትና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሔር ለብሔር ሳይሆን ክልሎችን እያስተዳደሩ ያሉት ፓርቲዎችን የሚመሩት የሚመስለው ምክንያቱም የፓርቲዎችን ግጭት ወደ ህዝቡ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን እያስተባበሩ ነው ወደ ግጭት እየሄደ ያለው። ግራ ትሰምቃለሁ።
አምዶን በጣም አመሰግናለሁ። እንደው ጥያቄ ይኖረኛል እዚህ ላይ ጥያቄውን እመጣበታለሁ እና እስቲ ቶንሲም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማና ወደ ጥያቄ እመጣለሁ።
የብሔር ግጭት በሚለው ላይ አንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት ሲፈጸምበት ፍረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ይህ መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ልንል የምንችለው። ከዛ ውጪ የተለያየ ተረት ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ መቀሌ ከነማና በወልዲያ ከነማ ድርጅቶች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸው የማይግባቡበት አስባሊ ንግግሮች የፈጠረው ግጭት ነው እና ወደ ብሔር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ ግጭቱ ተሳታፊዎች ወገኖች ውጭ ያሉ ሌሎች ትግራይ ብሔር ተወላጆች በከተማ ውስጥ የሚኖሩ ሰላማዊ በግጭት ተሳታፊ ያልሆኑ የራሳቸው ኑሮ የሚኖሩ ሰዎች የትግራይ ብሔር ተወላጅ ብቻ በመሆናቸው ተፈልገው ታስሰው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሔር ግጭት ብለን ልንል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወልዲያ የተከሰተው ነገር ምንድን ነው? እነዚህ ሁለት ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና አዳላይም ነው የንግድ ተቋማዊ ለማቃጠልም ነገር ፋፋበት ሁኔታ ነው ያለ። ግን በጥቅሉ ሲታይ መነሻውም ግጭት ነው። የብሔር ግጭት ብሎ ለማጠቃለል ትጋሪ ነው የሚመስለኝ። ዘለ
አቶ አንዶም ምንድን ነው ቅድም ሰነዝራለሁ ያልኩት ጥያቄ እነዚህ ግጭቶች ምሳሌዎችን ማንሳት እንችላለን። ለምሳሌ ጎንደር ላይ የተከሰተው፣ ከዛ መቱ፣ ከዛ ደግሞ ቡኖ በደሌ የተከሰቱትን ነገሮች ስናያቸው የብሔር ግጭት ናቸው የሚል የመጀመሪያ ይመጣና የድንበርና የብሔር ግጭት ነው የሚለው ነገር ቀድሞ ዜናው ይመጣና በኋላ ላይ ግን የደረሱትን ጉዳቶች፣ አደጋዎች፣ ጥቃቶች፣ ሞቶች ሲታዩ ከሁሉም ብሔር የተውጣጡ ሰዎች ህይወታቸው አልፎ ከሁሉም ብሔር የተውጣጡ ሰዎች ንብረታቸው ወድሞ ከሁሉም ብሔር የተውጣጡ ሰዎች አካላቸው ጎድሎ ከሁሉም ብሔር የተውጣጡ ሰዎች ቤት ንብረት ተቃጥሎ ይታያል። ጥቃቱ ሲታይ ወደ ሁሉንም ያማከለ ይሆናልና መጀመሪያ ላይ እነዚህ ነገሮች የብሔር ጥቃቶች ናቸው ማለት ይቻላል ወይ? ከዛም ደግሞ የብሔር ጥቃቶች ከሆኑ ለምሳሌ የስቴዲየም ጨዋታ ከሆነ የብሔር ጥቃት ከሆነ ሙሉ የስቴዲየም ተጫዋች ከተሳተፈበት ጥቃቱ በጣም ሰፊ ይሆናል ተብሎ ይታመናል። ህዝብና ህዝብ ወይም ብሔርና ብሔር ከሆነ ደግሞ በአንድ ሀገር የሚኖሩትን ህዝቦች በሙሉ እንደሱ አይነት ጥቃት ይኖራል። ግን እስካሁን ድረስ ህዝቡንም ስናነጋግር የሚሰጠን ህዝቡ ተከባብሮ አብሮ በመኖሩ ላይ ጠንካራ እምነት ያለው ነው የሚል ነውና በእናንተ በኩል ወይም አንተም ጉዳዩን በቅርበት ተከታተላለህና ይሄንን የብሔር ጥቃት ነው እየተፈጸመ ያለው ብሎ ማለት የሚያስችል የሚያስተማምን ነገር ምንድነው?
አሁን እንደገለጽኩ በጎንደርም በመቱም እንደመነሻ ብንወስድ ጥቃት ሲፈጸም እየተሰማ የነበረው መፈክር ማየት እንችላለን። እና ታዲያ በትግራይ ተወላጆች ላይ የብሔር ጥቃት ነው የሚያስችለው በድምፅም ጭምር ስለ ትግራይ ብሔር እናጠፋለን፣ ይውጡልን፣ እንገድላለን የሚል መፈክሮች ስላሉ ነው። አሁን እሱ ግጭት ብቻ አይደለም ብሔር ጥቃት የሚያስብለን፣ በወልዲያም ብንሄድ ዝግጅት የተደረገበት ነው የሚመስለው። የኳስ እንዳንለው ኳሱ ከተጀመረ በውጤት ምክንያት ብጥብጥ ይኖር ይችላል። ይሄ ግን ከኳስ በፊት ኳሱን ሳይጀመር ኳስ ገና ሰዓታት እየቀረቡ ነው ጥቃቶች እየተፈጸመ ያለው። በመቱም የትግራይ ተወላጆች ጥቃት ደረሰባቸው የሚባለው መፈክራቸውን መውሰድ እንችላለን። ከዛ የጸጥታ ኃይሎች ናቸው። የጸጥታ ኃይሎች ቁሞ እያዩ ነው ጥቃት እየተፈጸመ ያለው። ስዩም እንደገለጠውም የንን ብታወቃማት ከእንቅስቃሴ ምንም ግንኙነት የሌላቸው ትግል ከማህበረሰቡ ጋር ለዘመናት በሰላም የኖሩ ሰዎች የጥቃት ሰለባ እየሆኑ ነው። በጎንደርም በመቱም ትናንትም በወልዲያም የታየው ይሄ ነው። ለዚህ ምክንያት አለ። ህብረተሰቡ ይሁን የአጋር ድርጅቶች ናቸው የአቻ ድርጅቶች የሚባሉትም አሉታዊ የሆነ ህወሀትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአዴግ እንዳገኛዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ስለዚህ ይሄ በተለይ በትግራይ ተወላጆች ላይ ጥቃት የሚፈጠረው የትግራይ ህዝብና ህወሀት አንድ ናቸው ይባሉና የኢህአዴግን ያደረሰው ግፍ አመዛኛዊ ባህሪ የተለያዩ እርምጃዎች የትግራይ ተወላጅ እንደፈጸመው መውሰድ አለ። በሰላይነት መጠርጠር አለ። ይሄ የስርአቱ ሰለባ እየተደረገ ነው። በአጋጣሚ ሳሁን የፕሮፓጋንዳም ጭምር በሌላ በኩልም በሌሎችም ለምሳሌ በኦሮሚያና በሶማሊያ ያጋጥመው ትንፈሳይ ነው። ሶማሊያም ተፈናቅሏል፣ ኦሮሞም ተፈናቅሏል። እና ይሄ ነገር ወደ ብሔር ግጭቶች እየሄደ ነው። በፖለቲካ ያለ ኃይሎች የእንቅስቃሴያቸው አማራጭ አድርገው የተጠቀሙበት ስለሆነ ነው።
አቶ ስዩም እዚህ ጋር የምትለው ነገር አለ?
አንደኛ አሁን አምዶም እንዳነሳው ሌሎች የህወሓትና የትግራይ ህዝብ አንድ ናቸው እያሉ ያንን እንደመነሻ አድርገው ጥቃት እየፈጸሙ ነው ብሏል። በእርግጥ ይሄ ሀሳብ የማን ነው? የህወሓት የፖለቲካ አይዲዮሎጂ አይደለም ወይ? የፖለቲካ አመለካከት አይደለም ወይ? ህወሓት ክልል ላይ ትግራይ ግልን ትግራይ ከሌለ ህወሓት የለም ብሎ የሚለውን አጀንዳ የሚያረመደው ህወሓት ራሱ እኮ ነው እንጂ ሌላ ወገኖች አይደሉም። ይሄ እንግዲህ በአጭሩ ስንመለከተው ነው። መሰረታዊ ምክንያቱ የዚህ ግጭቱ መሰረታዊ ምክንያቱ ምንድን ነው ብለን ስንጠይቅ አሁንም እዚሁ በህወሓት የፖለቲካ አይዲዮሎጂና አመለካከት ላይ የተመሰረተው መንግስታዊ ስርዓት ነው መነሻው። በብሔርተኝነት የተመሰረተ የፖለቲካ አመለካከት በዋናነት በሀገሪቱ ውስጥ እንደ ማንኛውም ሀገር የሀገር አኩሪ ታሪክ አላት። በቀድሞ ትላንት ላይ አኩሪ ታሪክ አላት፣ እንዲሁም አሳፋሪ ታሪክ አላት። ከአኩሪ ታሪክ ይልቅ አሳፋሪን ታሪክ ቂምና ጥላቻን የሚሰብክ የፖለቲካ አመለካከት ላይ የተመሰረተ ነው የህወሓት የፖለቲካ አይዲዮሎጂ። ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰብክ የፖለቲካ ስርዓት ነው ያለን። ነገ ላይ የጋራ የሆነ ዕጣ ፈንታ፣ የጋራ እድል፣ የጋራ ተስፋ ያለን ህዝቦች ሆነን ሳለን ፍርሃትና ስጋት ነው የሚሰብከው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሃትና ስጋት ስሜት ፈጥሯል። አክራሪ አመለካከት፣ የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው፣ ትንሽ ጥረት ነው የሚጠብቀው። የተወሰነ ጥረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመት ውከት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት፣ ዘር ማጥፋትና ሊያደርስ የሚችል ነው እና ስረ መሰረቱም ያለው ብለን ስንል እኔ ከሌለው የትግራይ ህዝብ የለም የሚለውን የፖለቲካ አጀንዳ የሚያራምደው ህወሓት። በእርግጥ አምዶምና የሱ ባልደረቦች እጅግ በጣም አደንቃቸው እና ማከብራቸው ሰዎች ናቸው። ይህንን የፖለቲካ አመለካከት ከመታገል አንጻር ትልቅ ስራ እየሰሩ ነው ያሉት። ሆኖም ግን አቋራጭ መመልከት የለባቸውም። ከዛ ይልቅ የችግሩ ስር መሰረት እዚህ ውስጥ ነው ያለው። አረና ትግራይ እንዲሆን በቅድሚያ ነገሮች ላይ ሰው የብሄር ግጭት ተፈጠረና የትግራይ ህዝብ ተገደለ ብሎ ከማለት ይልቅ ምክንያቱ ምንድን ነው፣ ለምንድን ይሄ ነገር የተፈጠረው ብሎ ማየት፣ የሆነውን ብቻ ሳይሆን ያልሆኑንም ማየት። ለምሳሌ በአማራ ክልል ውስጥ በብዙ ሺህ የሚቆጠር የትግራይ ህዝብ ተወላጆችና ነዋሪዎች አሉ። ኦሮሚያ ክልል ውስጥ በሚሊዮን የሚቆጠር አማራ ህዝብ አለና ይህ ሁሉ ህዝብ በሰላም እየኖረ በሰላም ወጥቶ እየገባ እያለ እንደ ትልቅ ነገር ተደርጎ የሚወሰደው በነበደሌ ወይም አርሲነገሌ ወይም ደግሞ ሳምሆን የተከሰተው አንዲት ግጭት ነው። በሚሊዮኖች እኮ በሰላም አብረው እየኖሩ ነው። በተመሳሳይ እዚህም ኦሮሚያ ውስጥ ብዙ የትግራይ ተወላጆች አሉ፣ በሰላም እየኖሩ ነው። አማራ ክልል ውስጥ እንደዛው እየኖሩ ነው። ግን ግጭቶችን የማስፋት ቂምና ጥላቻን የመስፈት ላይ የተመሰረተ የህወሓት ፖለቲካ ኢዲዮሎጂ ነው። ነገሮችን አጋኖ ሁሉም ነገር ከብሔር ጋር አያይዞ ጥቅሙንም ጉዳቱንም ግጭቱንም ሰላሙንም በብሔር ልጅነትና በብሔር ጋር አያይዞ የሚመለከተው እይታ ነው። መሰረታዊ ችግር የግጭቱን መነሻ ያ ነው እና ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብተን መኖር አለብን። ወደ አመለካከት መቀየር አለበት ይመስለኝ።
ሁለታችሁም አቶ አንዶምም አቶ ስዩምም የጠቀሳችሁት ግጭቶች አሉ፣ ግጭቶች ተፈጽመዋል። የዕለት ግጭቶች የሚነሱትም ወይም የሚቀሰቀሱበት ምክንያት እንደየአካባቢው ይለያያል። በአጠቃላይ ግን በሀገሪቱ እየተከሰቱ ላሉት ግጭቶችና ችግሮች ዋነኛ መንስኤ ገዢው ፓርቲ የሚከተለው የፖለቲካ ርዕዮተ ዓለምና ለ26 ዓመታት የተራመደው የፖለቲካ አቋም ነው የሚል ሀሳብ ነው በአጠቃላይ የሰነዘራችሁት። ምክንያቱ የተለያየ ይሁን እንጂ ግን ግጭቱ እየተፈጠረ ነው። ሰዎች እየሞቱ ነው፣ እየተፈናቀሉ ነው፣ ለረጅም ጊዜ ለፍተው ያፈሩትን ንብረት እያጡ ነው። የሚወጡት ዘገባዎች ይህንን ነው የሚያሳዩት። አስቀድሜ በጥያቄ ለማንሳት እንደሞከርኩትም ግጭቶች በተከሰተባቸው ቦታዎች ሁሉ በሂደት የሚገኙት መረጃዎች የሚያሳዩት የጉዳቱ ሰለባዎች የሚሆኑት ከሁሉም ብሔር የተውጣጡ ማህበረሰቦች ናቸው። ነገር ግን ከግጭቱ መንስኤና ከደረሰው ጉዳት ጎልቶ የሚሰማው ድምፅ የከሌ ብሔር በዚህ ቦታ ላይ ተጠቃ የሚለው ነውና ለምን ይሄ ድምፅ ጎልቶ ይሰማል የሚለውን ጥያቄ ላንሳ። አቶ አንዶም በቀጥታ ይሄን ጥያቄ ለርሶ ልሰንዝር። ይሄን ጥያቄ በቀጥታ አሁን ለርሶ የሰነዘርኩበት ምክንያት ደግሞ በቅርቡ ህብለት በተከሰተው በወልዲያው ግጭት ቀድሞ የመጣው ይሄ ተጠቅቷል የሚልና እንደ እርሶም በፌስቡክ ገጾት ላይ እንደ ባይሆን አስክሬን ስጡን የሚል መልእክት ጽፈው ነበርና ከሁለት ቀን በኋላ ደግሞ ሲጣራ አስክሬን ስጡት ያሉት ሟች እዛ ወልዲያ አካባቢ የቀብር ስነ ስርዓቱ የተፈጸመ መሆኑ ተረጋግጧልና እንደው እንደ አንድ ኃላፊነት የሚሰማው ሰው ፌስቡክ ላይ የሚወጡትም ጽሁፎች እንደዚህ አይነት ሐሳብ ያላቸው ናቸውና ለምንድን ነው ይሄ ቀድሞ የሚሰማው? እስቲ አቶ አንዶም በዚህ ለማብራሪያ ስጡ።
ግጭቶች ሲያጋጥሙ የብሔር ግጭት ነው ተብሎ የሚገለጽበት ምክንያት ሁሉም ግጭቶች አይደለም እንደዚያ ነው የሚባለው። እንቅስቃሴው አንድ ብሔር ላይ ትኩረት ያደረገ ሲሆን ነው እንደዚህ የሚባለው እንጂ ግጭቶች አሉ፣ አካባቢዎች ግጭቶች ይከሰታሉ። ግን ይሄ የብሔር ግጭት የሚባለው አንድ ብሔር ላይ ትኩረት አድርጎ ከነ መፈክሮችም ከነ እንቅስቃሴዎችም ከነ ጉዳትም በተባለው ብሔር ጥቃት ሲደርስ ነው። ይህ የብሔር ጥቃት የሚባለው ዝም ብሎ የብሔር አጀንዳ ለማንሳት አይደለም። በተደጋጋሚ እንቅስቃሴው ከነ መፈክሩ ከነ ጥቃቱ አንድ ብሔር ላይ ትኩረት ያደረገ ስለሆነ ነው። የወልዲያው ጉዳት ስናይ እንዲያውም አሁን ሬሳም እየገባ ነው ተብሏል። አሁን መንግስት አልገለጸውም እንጂ ሁለት ሬሳ መቀለ ገብቷል የሚል በሁለቱ ይወራል።
አቶ አንዶ ባለፈውም ከዚህ በፊትም ቃለ ምልልስ አድርገን ነበር ከእርሶ ጋር ወራል የሚሉ መረጃዎችን ማሰራጨት ቀጥሎ ለሚመጣው ጥፋት ምክንያት አይሆንም ወይ? ያልተረጋገጠ ነገር ይዞ አሁንም ደግሞ ይህንን ጥያቄ ማነሳው ለምሳሌ የተፈጠሩትን ግጭቶች አሁን ትኩረት አደረግንና ወልዲያ ላይ ነው የተከሰተው እንደ ምሳሌ ያነሳን እንጂ በጣም በርካታ ናቸው ከዚህ በፊት የተከሰቱት ነገሮች። በኋላ ላይ ተጣርተው ሲመጡ የሚሞተውም ሰው ንብረት የሚወድመውም የሚቃጠለውም የሚሰደደውም ሰው ከተለያየ ማህበረሰብ የወጣ ነው የሚሆነውና ይወራል የሚል መረጃ ማሰራጨቱ ቀጥሎ ለሚመጣው ጥፋት እሳት ማቀበል አይሆንም ወይ? አሁንም እንደገና እየደገሙት ነው ይወራል ብለው
አሁን የባለፈውን የመስል ልንገርሽ እንደዚህ ስማቸው ነገረን ብለሽኝ ነበር ባለፈው ቃለ መጠይቅ ስናደርግ። አሁን የኦሮሚያ ኮሚኒኬሽንም በትግራይም ተጋሩ አይደሉም የሞቱት ተብሎ ነበር። ቆይቶ ግን ነገሬው ከተረጋጋ ግን አድራሻቸውም ስማቸውም ይታወቃል። አሁን መደበቅ አለ ይደበቃል እንጂ ዝም ብሎ ከመልስ ነፍስ አይደለም መረጃው የሚደርሰው ወይም የሚወራው። እና ይሄ ነገር ሌላ ቀን በተወራ ነው ውሸት አይደለም ለማለት ነው። ባለፈውም እንደዚህ አይነት ስማቸው ንገረን ብለሽኝ ነበረ።
አንድ ሌላም ጥያቄ ሰንዝሬ ነበር እሱን ወደ ኋላ ላይ እንመለሳለን። ምንድን ነው ጠባጫሪ የሆኑ ምክንያቶች ጎልቶ የሚሰማው ድምጽ ጉዳቱና የከለ ቢህር ተጠቃ የሚለው ነው እንጂ ቀባጫሪ ምክንያቶች ደግሞ አሉ። እነዚህ ነገሮች የሚቀሰቅሱ የሚያነሳሱ ምክንያቶች አሉ። እነሱ ሲወገዙ አይሰማም። ለምሳሌ አሁን አቶ አንዶምም እነዚህ ምክንያቶች አሉ። ለምሳሌ አላስፈላጊ ዘለፋና ስድድብ በመሃል ይመጣል ወይም ከየት እንደተነሳ አናቀውም ይላሉ። ከግጭቱ በኋላ ምን እናነጋግራቸው ሰዎች የሆነ ቦታ ላይ ተነሳ ይላሉ። ከዛ እንዴት ተነሳ፣ በምን ተነሳ፣ ማን ያመጣው የሚለው ነገር ተዳፍኖ ይቀራልና እንደዚህ አይነት ነገሮች በይፋ የሚወገዙበት መንገድ የለም ወይ? ወይም እንግዲህ ማህበራዊ ሚዲያ ላይ ጽፋላችሁ አቶ አንዶምም አቶ ስዩምምና እነዚህን ጠባጫሪ ምክንያቶችስ በይፋ ለምን አታወግዟቸው? ምንድናቸው ምክንያቶችስ? እስቲ አቶ ስዩም።
አንደኛ የችግሩ ስረ መሰረት የት ነው ብለን ስንል መለየት ያለብን ነገር አለ። አሁን ይሄን ያህል ሰው ሞተ፣ የዚህ ብሔር ተወላጆች ተጎዱ፣ ተፈናቀሉ የሚለው ነገር አለ። ለዚህ መፈናቀልና ለዚህ ጉዳት መድረስ ምክንያት የሆነው ምንድን ነው? መወገዝስ ያለበት የቱ ነው ብለን ስንል የብሔርተኝነት አመለካከት አለ። ሁለተኛ ነገር ደግሞ በዛ ተቃራኒ የሆነው የእኩልነት አመለካከት አለ። በእኩልነት መርህ ላይ የተመሰረተ አመለካከት ነው። እነዚህ ሁለቱን ነገሮች በንግግር ብንመለከታቸው የችግሩን መፍትሄ በግልጽ ለማሳየት ይረዳናል። ብሔርተኝነት ላይ የተመሰረተ የፖለቲካ አመለካከት አሁን የኢህአዴግን መንግስት በዋናነት የህወሀት ኢህአዴግ የሚያራምደው የፖለቲካ አመለካከት በምን እሳቤ ላይ የተመሰረተ ነው? አንደኛ ወገንተኝነት ላይ የተመሰረተ ነው። የብሔርተኝነት እሳቤ ባህሪ ወገንተኝነት የሚንጸባረቅበት ነው። ሁለተኛ የተበዳይነት ስሜት በውስጡ በግልጽ የሚታይ ተበድያለሁ፣ ተጠቁሚያለሁ፣ ከሌሎች በተለየ በደልና ጉዳት ደርሶብኛል የሚል ስሜት ላይ የተመሰረተ አመለካከት ነው። ሶስተኛ ነገር ይህ ብሔርተኝነት ስሜት ለራስ ብሔር ከማሰብ ከወገንተኝነትም እና ተበድያለሁ ብሎ ከማሰቡ በተጨማሪ በውስጡ ሌላ ምን ይዟል? የጥላቻና የጠላትነት ስሜት አለ። ብሔርተኝነት ወይም ብሔርተኛ የሚለው ቃል ትርጉም በራሱ የራሱን ብሔር ከሌሎች አብልጦ የሚወድ እና ለሌሎች ብሔሮች ጥላቻ የሚያሳይ ነው። ይሄ የመገበ ቃላት ጅሩ የቃሉ ራሱ የብሔርተኝነት እና በእነዚህ እንግዲህ በሶስት አሉታዊ የሆነ ተጽዕኖ በሚፈጥሩ ስታዲዎች ላይ የተመሰረተ የፖለቲካ ስርዓት ነው አሁን በሀገሪቱ ለሚታየው ችግር መሰረቱ። በተቃራኒ ምን መሆን አለበት ብለን ነው የምንለው እኛ። እኔ በግሌ ፖለቲካ ስርዓቱ በእኩልነት መርህ ላይ የተመሰረተ መሆን አለበት። በእኩልነት መርህ ላይ የተመሰረተ ከሆነ እሳቤው ምንድን ነው የሚለው ሁሉም ሰው እንደ አንድ ሀገር ዜጋ እኩልነት፣ እኩል ነጻነት፣ እኩል ተጠቃሚነት ይገባዋል ብሎ ነው መነሻ የሚያደርገው። በዚህ መሰረት ሁሉም ሰው እኩልነት መርህ አንጻር ስትመለከቱ በሌሎች ላይ የደረሰ በደል ወይም ጥቅም በራስሽ ልክ ነው የምትመለከቱ። ስለዚህ በሌሎች ላይ በጎ ነገር ሲደርስ ለሁላችንም በጎ ነው ብለሽ ታስቢያለሽ። በሌሎች ላይ መጥፎ ነገር ሲደርስ ለሁላችንም መጥፎ ነው፣ ለሁላችንም አይበጅም ብለን እናወግዘዋለን ያለን ነገር። እኔ በየትኛውም ብሔር፣ በየትኛውም ሀገር፣ በኢትዮጵያ ውስጥ ብቻ አይደለም በየትኛውም የዓለም ክፍል ሰው በሰውነቱ በሆኑ በብሔሩ ሆኖ በተገኘው ነገር ጥቃት ሲፈጸምበት አውግዛለሁኝ። መፈጸም የለበትም ብላል። የብሔርተኝነት አመለካከት ግን ምንድን ነው? ቅድም በጠቀስኳቸው በወገንተኝነት የተበዳይነት እና የጠላትነት መንፈስ ላይ የተመሰረተ የፖለቲካ አካሄድ እንደመሆኑ አመለካከቱ በራሱ ነገሮችን ሁሉ ከራስ ጥቅም አንጻር፣ ጉዳትንም ከራስ አንጻር የመመልከት ሌሎች መልካም ጎኑ በሙሉ ተረስተው ይወጣሉ። በራስ ላይ የደረሰ በደል ከምንም በላይ ተጋኖ ሲቀርብ በሌሎች ላይ የደረሰው በደል ደግሞ ቁጥር ብቻ ሆኖ ይቀራል። ሰው እንደ ሰው በሰብአዊነት በእኩልነት ሁሉም ሰው እኩል መብት ነፃነት ይገባዋል ብሎ በማሰብ በእኩልነት መርህ የምትመለከት ከሆነ ሌሎች ላይ የደረሰው በደል አንቺ ላይ እንደደረሰ አድርገሽ ስለምታስቢ ያን ነገር ታወግዣለሽ። ያን ነገር እንዲቆም የተቻለሽን ሁሉ ጥረት ታደርጊያለሽ። ሆኖም ግን ብሔር አመለካከት ችግሩ ምንድን ነው? በሌሎች ብሔር ተወላጆች ላይ የደረሰን በደል ከቁጥር አንዘልም።
አቶ አንዶ፣ በእናንተ በኩል እንግዲህ በአረናም በግልም እንደዚህ አይነት አደጋዎች ሲፈጠሩ አጠቃላይ ሁኔታዎቹን ለምን ነው የማታወግዟቸው? ቅድም ከአቶ ስዩምን እድል ከመስጠቴ በፊት እንደሰነዘርኩት የግጭቶቹም እኮ መነሻዎች አሉ። ለምሳሌ አላስፈላጊ ስድድብ፣ ዘለፋ፣ በጣም ውረፋ፣ እንደዚህ አይነት ነገሮችም አሉ። ከግጭቱ በፊት የሚመጡ ምክንያቶች አሉና ጠቅልሎ አንድ ላይ ለምን አይወገዝም? ትልቁ ጉዳቱ ሰለባው አይረሳም ወይ? በዚህ ውስጥ
እንደዚህ አይነት ግጭቶች ሲያጋጥሙ መነሻው ምክንያት መወገዝ አለበት የሚለው ትክክል ነው። ግን እዚህ ላይ ከሁሉም አቅጣጫ ነው የሚመጣው። ለዚህ ላይ ይሄ መወገዝ አለበት፣ በዚህ ላይ መሰራት እንዳለበት አያጠያይቅም። ይሁን እንጂ እዚህ ላይ ወደ ጥቃት ሲመጣ ዝግጅት ይደረግበታል እኮ። አሁን ጥቃት በመፈጸም አንዱ አካል ዝግጅት ያደርግበታል እንጂ ስለተተዳደረ ጥቃት የተናገረ አይደለም፣ የተተዳደረ አይደለም። አመራሮቹ
ድርጅቶቹ እጃላቸው። ስለዚህ የኛ ግጭት እንደ ፖለቲካዊ ተቃውሞ እንደ መንግስታትም እንደ የህዝብ መንግስታትም እንደ ድርጅቱም ተቃውሞውን የመግለጫ ምክንያት ሆኖ እየሆነ ያለው እና መቃወም ያለብን ተራ መስተዳደር አይደለም፣ ከኋላው እየገፋ ያለው እያደራጀ ያለው አካል መሞከንን ያለበት ይህን መወገዝ ያለበት ሲሉ እንደገለጸው ይህ ነገር ህወሀት የትግራይ ህዝብና ህወሀት አንድ ናቸው እያለ በህወሀት የሚፈጽም ጥፋቶች ወደ ትግራይ ህዝብ እንዲጠቃለሉ ይፈልጋል። በተቃራኒው ተቃውሞ የሚዳሩ ኃይሎችም የህወሀት ፕሮፓጋንዳ ይደግማሉ። ይሄ ከሁለት የገሌ የመጣ ፕሮፓጋንዳ ትግራይ ህዝብ ለምሳሌ እንዲጠቃ መነሻ ይሆናል። ስለዚህ ሌላ ማለት በኢህአዴግ ፓርቲዎች ልዩነት ሲፈጠር ሰለባ የሚደረገው የትግራይ ህዝብ ነው። በቤንሻንጉልና በአዴን አንድ ነገር ሲፈጠር ሰለባ የሚሆኑት የአማራ ተወላጆች ናቸው። ስለዚህ በዚህ ጉዳይ ላይ ከሁለት ወገን የሚቀሰቀስ ፕሮፓጋንዳ የሚነዛ ፕሮፓጋንዳ መቆም አለበት። አሁን አብዛኛው ሰው የብሔር ፖለቲካ ብቻ የፈጠረው ያስመስለዋል። አይደለም። በሀገራችን ዲሞክራሲያዊ ስርዓት የሌለን ነው። ዲሞክራሲ የሌለ ሁሉ ነገር የህግልና የለም፣ ነጻ ሚዲያ የለም፣ ምርጫ የለም፣ ነጻና ዲሞክራሲያዊ የሆነ ምርጫ የለም። በአዴም ህወሀት ኦህዴድ የህዝብ ምርጫ ውክልና የላቸውም። በራሳቸው በተፈጠር ገብተው ነው የሚወሰዱት ያሉት እና ፊት ሊወክሉ አይችሉም እነዚህ አምባገነን ገዢዎች። ስለዚህ መታየት ያለበት በምን አላማ ነው ይዘዋል ያለው ነው። ሁሉም ፖለቲካውን ትርፍ ለማግኘት የብሔር ቅስቀሳ ያደርጋል። ይሄ ነው በዋናነት መከለል ያለበት፣ ሁላችንም መታገል ያለብን። እንደ አረናም እንደ መድረክም ተመሳሳይ ግፎች ሲፈጸሙ ኮንነናል። የእነዚህ ሁሉ ችግር ዲሞክራሲያዊ ስርዓት የለም፣ ልዩነትን የሚያካፍል ምህዳር የለም፣ ብሔር በራሱ ችግር መሆን አይችልም። በብሔር ብቻ ስለ ብሔሩ ጥቅም ከታገለ ሌላውን ይታገላል። ይሄ አይደለም ዋነኛው ችግሩ በሀገራችን የእኩል ተጠቃሚነት የለም፣ ልማት የለም፣ ዲሞክራሲ የለም፣ ፍትህ የለም። ስለዚህ በዚህ ያገኘው ቀላሉ የፖለቲካ መሳሪያ የተደረገው የብሔር ነው። ብሔር ለብሔር ያጋጭ ለቀስቀስ ነው በዚህ አደጋ እንዳደረሰን ያለው እና ይህንን መካየት አለበት።
ብሔር ፖለቲካ ማራመድ የሚለው እንደገና ሌላ ሰፊ ውይይት የሚጠይቅ ነው። እኛ ውይይታችን ሰዓት ስለሚገድበን ወደ ማጠቃለሉ እንሂድና በስፋት ከሌላ ሰዎች ጋር ውይይት ይዘንበት የምንመለስ ይሆናል። አሁን ግን ውይይታችንን ማጠቃለል ስላለብን ነው። በዚህ ሁሉ ውስጥ ግን አሁን እናንተ በምትነጋገሩት ውስጥ ጉዳት የሚደርስባቸው ህዝቦች አሉ። አሁንም ድረስ የዚህ ጉዳት ሰለባ የሆኑ የተፈናቀሉ፣ ንብረታቸውን ያጡ፣ የሚወዷቸውን ሰዎች የቀበሩ ሰዎች ህዝቦች አሉ። በኢትዮጵያ አገር ውስጥ ያሉ የተለያዩ ህዝቦች አሉ። እነዛ ሰዎች የጉዳቱ ሰለባዎች ናቸው። ይሄ ነገር እንዳይቀጥል፣ ሰዎች አብሮ መኖራቸውን እንዳይታወቅባቸው፣ በሰላም ወጥተው መግባት እንዲችሉ፣ በተለይ ደግሞ ጎረቤት ለጎረቤት ትልቁን የሚያስተሳስረው የኢትዮጵያን ህዝብ አንዱ ጎረቤት ለጎረቤት ተከባብሮ መኖሩ ነውና ያንን አብሮነቱን ይሄ ፖለቲካው እንዳያበላሽበትና ወደፊት ሌሎች ሰዎች የዚህ ጉዳት ሰለባ እንዳይሆኑ እንደው በየግላችሁ አጫጭር ጊዜ መፍትሄ የምትሉት ነገር ምንድን ነው? አቶ ስዩም።
እኔ በዋናነት ይሄ ስር ነቀል ለውጥ ለማምጣት ከተፈለገ ይሄ በወገንተኝነት ተበዳይነትና ጥላቻ ላይ የተመሰረተ የፖለቲካ ስርዓት መወገድ አለበት። እሱ ነው መፍትሄ ሊሆን የሚችለው። እሱ ነው የችግራችንን ይሄ ብሔር ለብሔር ግጭቱን መሰረት እየሆነብን ያለው። ያ እንዳለ ሆኖ አሁን ቅድም ላልሹ እንደው የተጎዱ ሰዎች አሉና ህይወታቸው ላይ ጥቁር ጠባሳ ያሳረፈባቸው ሰዎች አሉ ስንል የእነሱን መከራና ስቃይ ለመረዳት እንደ ሰው ማሰብ ይሆናል። እንደ ሰው ስናስብ የሁሉ ሺህ ህዝብ መፈናቀልና መሞት አይደለም። የአንድ ሰው ሞት ብቻ በራሱ በቂ ነው። በራሳችን ችግር እኛ ላይ ቢደርስ ብለን እንደ ሰው በሰብአዊነት ስናስብ መከራ፣ ስቃዩ፣ ጉዳቱ ይሰማናል እና ያን ስቃይ ማንም ሰው ላይ አይድረስ ብለን እናስባለን። ስለዚህ በሌሎች ላይ የደረሰው ስቃይ በራሳችን ልክ እንመልከት፣ በሰውነት እናስብ፣ ለሰብአዊ መብትና ክብር ቦታ እንስጥ። በዛ ልክ ስናስብ ማንኛውም አይነት እንደዚህ ያለ ጥፋት እናወግዛለን፣ እሱም እንዲቆም ጥረት እናደርጋለን። እኔ ላይ በደል ሲደርስ ግን ያዙ ልቀቁኝ ማለት በሌሎች ዘንድ ጥላቻን እንደመስበክ ነው። የራስን ጥቅም አጋኖ ማቅረብ፣ የራስን ጉዳት አጋኖ ማቅረብ፣ የሌላውን ጉዳት አለመረዳት፣ የሌላውን ጥቅምና በጎ ነገር አለማድለት ጥላቻን የመስበክ ያህል ነው።
አቶ አንዶም፣
አሁን ችግሩ የሚሆነው የብሔር ግጭት አሸናፊና ተሸናፊ የለበት የብሔር መንስያ ግጭት ከተፈጠረ ማቆሚያውም ከባድ ነው። ጽፋቱም ከባድ ነው። አሸናፊም ተሸናፊም እንደዚህ አይነት አይኖርም እና ዘላቂ የሆነ የህብረተሰብ መሰናቀል መሞት መቅሰል የንብረት መውደም ያጋጥማል። ስለዚህ ይሄ ነገር መቆም አለበት። ማንኛውም ሰው በጽፋቱ መጠየቅ አለበት። በብሔር ብቻ መጠቃት አለበትም። የዚህ ምክንያት ኢህአዴግ የሚከተለው እንደ ህወሓትም የትግራይ ህዝብ ብዬ አድርጎ እንደ ብአዴንም የአማራ ህዝብ ብዬ አድርጎ ኦህዴድም እንደዛ ከማስወት ይልቅ ኢትዮጵያውያን በጋራ ዲሞክራሲያዊ ስርዓት ገንብተን እኩል ተጠቃሚነት ፈጥኖ ዲሞክራሲያዊ የሆነ ስርዓት የምንገነባበት አብረን መታገል አለበት። ኢህአዴግ ውጭ እንደዚህ አይነት ኢህአዴግን መጠየቅ አለበት። ሌላ አካልም ወደዚህ አይነት እንቅስቃሴ የብሔር ክልል ቅስቀሳ የሚያደርግ ማንኛውም ኃይል ተጠያቂ የሚሆንበት አሰራር መፈለግ አለበት። የኢትዮጵያ ህዝብ በውጭ ያለውም በውስጥ ያለውም፣ ምክንያቱም ይህ ነገር መቆም አለበት። አንድ በተለይ ካልቆመ የራሰት ጥፋት ሊያመጣ ይችላልና ሌሎች ኢትዮጵያውያን ሁሉም ኢትዮጵያውያን በአንድ ላይ እንደ ዜጋ እኩል ሳይሆን በችሎታቸው፣ በአቅማቸው፣ በፍላጎታቸው የሚኖርባት ኢትዮጵያ መፍጠር አለብን። ለብሔር ከመጋጨት ፖለቲካ ራሳቸውን ሊያላቅቁ ይገባል። ይህም በአገር ውስጥ ያለው ጽንፈኛ ኃይሎችም ከተግባራቸው መቆጠብ አለባቸው። ስለዚህ ይሄ ነገር አንድም አይልም፣ ሁሉም ብሔሮች ላይ ይደርሳል። በውጭ ያሉ ጽንፈኛ ኃይሎችም ይሄ ነገር የራሳቸውን ተጠያቂ እንደሚያደርጋቸውና ኃላፊነትም ሊሰማቸው ይገባል የሚል መልዕክት ነው ያለን። የኢትዮጵያ ህዝብም እንደዚህ አይነት ወደ ብሔር ጥፋት የሚወስድ አዝማሚያዎችና ፖለቲካ ኃይሎች ማውገዝ አለበት የሚል አሰባለኝ።
እሺ፣ ሁለታችሁንም አመሰግናለሁ። እንግዲህ አቶ አንዶም ወደ ሌሎች የማውገዝ ነገር ነው የተሸጋገርከው። በግልና በቡድንስ እናንተስ በመጻፍ መረጃዎችን በጣም በፍጥነት ቀድሞ በማሰራጨት ጉዳዮቹ ተጣርተው አንድ ቦታ ላይ ሳይደርሱ ማህበራዊ ሚዲያ ላይ መጻፍ የመሳሰሉት ነገሮችስ እነዚህ ጉዳዮችስ ሊታዩ አይገባቸው?
ማንኛውም በማህበራዊ ሚዲያ ሊጽፍም የሚንቀሳቀስም ሰው ከዚህ ሁኔታ አይታይም እና እንደዚህ አይነት ነገሮች ሲያጋጥሙ መታረምና መስተካከል አለባቸው የሚል አሳባለሁ። ያው እዛ ላይ ይጠቃልላሉ ብዬ ስላሰብኩ ነው።
ሁለታችሁ በውይይቱ ላይ ተገኝታችሁ ሀሳባችሁን ስላካፈላችሁ በጣም እናመሰግናለን። ይህ ጉዳይ ግን እንዲሁ በዚህ ውይይት መቆም ያለበት አይመስለንም እና እስቲ ሌሎችንም ተሳታፊዎች ደግሞ ጨምረን በስፋት እንደው አንድ መቋጫ የሚበጅለት ውይይት ቢሆንና ይሄ ነገር በተለይ በህዝቦች መካከል የሚደረጉ ግጭቶች፣ የእርስ በርስ ግጭቶች መቆም እንዳለባቸው የሁሉም ሰው እምነት ነውና በስፋት ተመልሰን ይህንን ውይይት እንቀጥልበታለን። ሌሎች ሰዎችን ለውይይቱን ጭምር ጋብዘን ለዛሬው ሁለታችሁን በጣም አመሰግናለሁ።
መልካም ነው።